ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በሃማቱማ ተደርሶ በህይወት ታደሰ ከተተረጎመው የሶሻሊስቱ ጠንቋይ ጉዳይ መጽሐፍ የጀግናው ገራፊ መዝገብ በሚል ርዕስ የቀረበውን ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባሉ አለበት ኩበት ይወቃል አማራው ግፍ ያደረበት አይሆንም በሉልኝ በፍጹም በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጥቶች አይደለንም የለንም ሌላ ገ ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባዷ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራት ወድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያውነትን በኖረ ጠብቆ እስከመቼ ድረስ በስሙ ተሳቆ በመከራው ሳንቆ እንብኝ የሚል ጠፍቶ የዘረኛ ስርዓት በአገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ ያዝሞ ጉድጓድ ይከተታል አማራው ተለቅሞ አያንቺ ማማ አንቺና ታገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰው ለሞይ ባገር እንብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩናት አገሩናት ክብሩ ለሰንደቅ ዓላማው መሞቱን መኖሩ ባለ አልደራደር ኢትዮጵያን ለባድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ ባገርም ብኝን የሚያጠብቅ ስቃይን ለመጣሉ ለወገን የሚወድቅ ጉራጌው ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላም ሌላም ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ቱንዱን አጠንክሮ ይንን የግፍ ስርዓት ካልጣል አስቀንጥሮ ሁሉም በየተራው ይዋል ይያደር ፍንቅልቅል ይወጣል ይሰደዳል ከሀገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እንብኝ በለ ሀገር ሰው ወተት ሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈራ ለስንሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁን ወጥቶ የሚባረርበት እያየ በቁም ይሸለትበት ፍራቱ ባመጣው መከራና ጣጣ እኮ ምን ባጠፋ ማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እንብኝ በል ሀገር ሰው አዛውን ትሞጣት እንብኝ በል ኦሮሞ እንብኝ በል ኩናማ እንብኝ በል ጉራጌ እንብኝ በል ሲዳማ እንብኝ በል አፋሩ እንብኝ በል ሀዲያ እንብኝ በል ጋምቤላ እንብኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እንብኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የናት አገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገስቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ፈርዶበት አማራ ፈርዶበት አማራ
ከመጽሐፍታንም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት እንደሚባለው ከሆነ በጥንቱ ፍርዓት በእስር ቤቶች ውስጥ ግርፋት ራሱን የቻለ ያኗኗር ዘይቤ ነበር። የብጥብጥ ልክፍት ባለባቸው ህዝቦች መካከልና በጦርነትና በጥፋት በተፈጠረች አገር ውስጥ ግርፋት እንግዳና የማይጠበቅ ነገር ላይመስል ይችላል። ነገር ግን እንዲህ አይነት ድምዳሜ ላይ ከደረሳችሁ ስህተት ሊሆን ይችላል። ኢትዮጵያውያን ወሲብ ይወዳሉ፣ ግን ስለ ጉዳዩ ማውራትን ይጠላሉ። በወሲብ ጉዳይ ዙሪያ ካለው ሰፊ ምስጢራዊነት የተነሳ ማንም ለራሱ ክብር ያለው ኢትዮጵያዊ ወንድ ከሚስቱ ጋር ፍቅር መስራት ድረስ ራሱን ያዋርዳል ተብሎ አይታሰብም። ኢትዮጵያዊ ሚስቱን ይተኛታል እንጂ ከሚስቱ ጋር ፍቅር አይሰራም። በመሆኑም ፈጣሪ በጭቃ እንደነገሩ ወይም ደግሞ ደስ ሲለው ባማረ ሁኔታ አድቦልብሎ ወደ ኢትዮጵያ የላከን አድርገን እያሰብን ነው ያደግነው። ነገር ግን ምንም ቢሆን ኢትዮጵያውያን ከጥቁር ወይም ከነጮች በተሻለ ሁኔታ የተፈጠሩ አርገው ያምናሉ። ግርፋትንም በተመለከተ ተመሳሳይ አስተሳሰብ ያይላል። ያውም የጥንቱ ስርዓት ከነድክመቶቹ ፍጹም ኢትዮጵያዊ ነበር። በዚያን ጊዜ ማስመሰል እጅግ አስፈላጊ ነገር ነበር። ገደብ የለሽ ስልጣን ያለው ስርዓት ዴሞክራሲ ይባል ነበር። መፍትን መገደብ በሕግ መሰረት መስራት ይባል ነበር። ቅጣት ብርቱ ተከሳሽ ተብሎ ይጠራ ነበር። አካፋ ካካፋ ውጪ ብዙ ነገር ተብሎ ይጠራ ነበር ማለት ነው። አንድ ሰከረም ከሴትኛ ዳሪ ጋር የሚያደርገውን ነገር ከንጉሱ ጋር ሊያደርግ እንደሚፈልግ ለህዝብ ግልጽ በሆነ ቦታ ላይ ጮክ ብሎ ቢናገር ለፍርድ ሳይቀር እዚያው ይገደላል። ለዚህም ብቸኛ ምክንያት ተካራሙ እንዲህ ክብር የለሽ በሆነ ሁኔታ ለማጥቃት ያሰበውን ያጼውን የሰውነት ክፍል በሰው ፊት የመጥቃትን መከራ ፖሊሶች መጋፈጥ ስለማይፈልጉ ነው። ያም ሆነ ይህ ግርፋት ያኗኗር ዘይቤ እንደነበረ ሁላችንም እናውቅ ነበር። ግን ከባድ ምርመራ ብለን ነበር የምንጠራው። በወቅቱ የነበሩ ኃላፊዎችም ክብርነታቸው በደግነታቸው ለወንጀለኞች እንክብካቤና መልሶ መቋቋሚያ በከፈቷቸው እስር ቤቶችና ወህኒ ቤቶች ውስጥ ግርፋት ይፈጸማል የሚሉ ወንጀላዎችን ለመካድ ጊዜም አይፈጅባቸውም ነበር። አብዮቱ ይህን ሁሉ ቀይሬዋለሁ ባይ ነው። ሞት ለግብዝነት በአሁኑ ጊዜ ተወዳጅ የሆነ መፈክር ነው። ልክ ድሮ ዘውድ ናፋቂ የነበሩት በሙሉ እስከዛሬ ድረስ ድብቅ ሶሻሊስቶች እንደነበሩ እንደነገሩን ሁሉ አሁን ደግሞ ከጨለማዎቹ የወህኒና የምርመራ የጀርባ ክፍሎች ውስጥ ያግርታሞችንና የማይናገሩትን የሚያናዝዙ ጀግና ዘራፊዎች ተወለዱ። አንድ ጋዜጣ ቀልብጭ ባለ ሁኔታ እንዳስቀመጠው ወንጀለኛ ወንጀለኛ ነው፣ ምቾት በሚሰጡ የቡርዣዋ ህጎች በማፋጠጥ ወንጀሉን ያምናል ብሎ መጠበቅ ሞኝነት ነው። አብዮታዊ ፍትህ ፈጣን መሆን አለበት። ዛሬ ነገ ማለት አብዮትን ይቀለብሳል። የተያዘ ወንጀለኛ ጥፋቱን እንዲያምን መደረግ አለበት። በዚያ መራራ ትግል ውስጥ አዝማች ክፍለ ጦራችን በጠንካራ ፈልፋዮች ወይም ገራፊዎች የተገነባ ነው። የነዚህ ተዋጊዎች አቅም አብዮቱ ግምት ውስጥ ባስገባ የኤክስፐርት ስልጠና 100 እጥፍ ተደርጎ ሊጨመርላቸው ይገባል። ይህን በተመለከተ በሶሻሊስት አጋሮቻችን እየተደረገልን ያለው እርዳታ የሚያበረታታ ነው። እንግዲህ መጨረሻ ላይ አካፋ አካፋ ተብሎ ሊጠራ ነው ማለት ነው። በመሆኑም 10 አለቃ ይመር ያሬድ ፍርድ ቤት ለመቅረብ ወደ ብረት ቤቷ ውስጥ እንዲገባ ሲደረግ ለክብሩ የተደረገ ግብዣ ላይ ለመታደም እንደመጣ ሁሉ በሰፊው ፈገግ እያለ ነበር። በአቃቤ ሕግና በይመር ያሬድ መሃል ያለው ክርክር ወይም ኋላ ጋዜጦች የጀግናው ገራፊ ጉዳይ ብለው የጠሩት ጉዳይ ሲጀምር ማራኪ ይመስል ነበር። ይመር አጭር ሰው ነው፣ ከአብዛኛው ኢትዮጵያዊ እንኳን ያጠረ። ምንም እንኳን ግርፋት ሲባል ወደ አእምሯችን የሚመጣው በአንድ ምት አጥንት የሚያደቅ የሚመስል ደንደሳም ጭራቅ የሚያክል ሰው ቢሆንም ይመር ግን በተቃራኒው በጣም ደቃቃ ነበር። ቀጭን ከሚባለው በላይ ሸረሪት የሚመስል ወይም ደግሞ የሆነ ወስፋታም ነበር። ቀጥ ያለ አፍንጫ፣ ሰፊ አፍና በጣም ረጋ ያሉ ደጋግ አይኖች ነበሩት። ገና ወደ ብረት ቤቱ እንደገባ ተቀመጠ። እጆቹም በካቴና አልታሰሩም ነበር። ቀጥል፣ ዳኛው አቃቤ ሕጉን አዘዘ። ህዝባዊ ሶሻሊስታዊ መንግስቱ ተከሳሹን ይመር ያሬድን 3 የወንጀለኛ መቅጫ ሕጉን አበይት አንቀጾች በመጣስ ከሶታል። አብዮቱን የሚጎዱ ቃላትን ተናግሯል፣ አንቀጽ 589። ለአብዮቱ እንደሚጠበቀው ታማኝ ሆኖ አልተገኘም፣ አንቀጽ 546። በተጨማሪም ጥፋቱን አላምንም ብሏል፣ አንቀጽ 622። ክቡር ዳኛ፣ ምንም እንኳ ተከሳሹ ለአብዮቱ ሲሰጥ የነበረውን አገልግሎት ከግምት ውስጥ በማስገባት ቀለል ያለ ቅጣት እንዲቀጣ ለመጠየቅ የምንወድ ቢሆንም አብዮታዊ ፍትህ ግን ቁርጠኛና የማያዳላ ነው። በተጨማሪም በተለይ ያውቃሉ ተብለው የሚጠበቁ ሰዎች ላይ ሲሆን የበለጠ ጥብቅ ይሆናል። አውቆና አቅዶ የተቃርኖ መንፈስን ማሳየት በተከሳሹ ላይ ይታያል። ይህ አብዮቱ የማይቀበለው አይነት ብልሹነት ነው። በመሆኑም ህዝባዊ ሶሻሊስታዊ መንግስት በእነዚህ አንቀጾች ውስጥ ያለውን ከፍተኛውን ቅጣት ማለትም ለድሜ ልክ የወባ በሽታ በሚገኝበት አካባቢ የጠባይ ማረሚያ ውስጥ የጉልበት ስራ እንዲሰራ እንዲፈረድበት ይጠይቃል። በብረት ቤት ውስጥ ያለው ገራፊ ልክ አቃቤ ሕጉ ለክብሩ በተዘጋጀ የሽልማት ስነ ስርዓት ላይ እያቀረበው ያለ ይመስል ሰፊ ፈገግታ አሳየ። ተከሳሹ ጥፋተኛ አይደለሁም ባይ ነው? ዳኛው ጠየቀ። ክቡር ዳኛ፣ ተከሳሹ ለራሱ እንዲከላከል ራሱን እንደ ምስክር እንዳቀርበው ቢፈቀድልኝ ጥፋተኛ መሆን አለመሆኑን እንድንረዳ ያግዘናል አለ ተከላካይ ጠበቃው። ክቡር ዳኛ፣ ባልደረባዬ ተከሳሹን እንደ ምስክር ማቅረብ ከፈለገ ይችላል፣ ግን በመጀመሪያ አቃቤ ሕግ የጉዳዩን ዝርዝር ማስተማት አለበት፣ ቢያንስ በመዝገብ እንዲሰራ። ቀጥል አለ ዳኛው። አልፎ አልፎ በወፍራም ማህደር ውስጥ የተወሰነ ነገር ስለሚጽፍ ሁሉም የሚያስበው የጉዳዩን ዝርዝር የሚጽፈው ዳኛው እንደሆነ ነው። ክቡር ዳኛ፣ አቃቤ ሕጉ ጀመረ። አስር አለቃ ይመር ላለፉት 15 ዓመታት በታዋቂው ሶስተኛ ፖሊስ ጣቢያ በገራፊነት አገልግሏል። አብዮቱ ከጀመረ አንስቶ በትርፍ ጊዜም ጭምር በነጻ እየሰራ ብዛት ያላቸውን አናርኪስቶችና ፊውዳሊስቶችን እያንበረከከ ስራውን በቀናይነት ሲሰራ እንደቆየ እቀበላለሁ። የሰው ልጆች ሰውነት እንደ እንጨት ደካማና ጠንካራ፣ ደረቅና ለስላሳ፣ ነገር ግን ሁሉም መጨረሻ ላይ ተሰባሪ ነው ማለቱን ተከትሎ የተወደሰ ስራውን የሚሰራበት መንገድ አናጺው የተሰኘ ቅጽል ስም አስገኝቶለታል። አስር አለቃ ይመር እንደ አምሳ አለቃ ተሾመ ካለው ሌላው የግርፋት ጀግናችን ተራ የሚመደብ ነው። እንደዚህ ባለ አስደናቂ ሁኔታ ለአብዮታችን የሰራ ሰው መጨረሻው እንዴት እዚህ ብረት ቤት ውስጥ ይሆናል? አቃቤ ሕጉ ቆም ብሎ ተከሳሹን ይቅርታ በሚጠይቅ አይነት አስተያየት ተመለከተው። አቃቤ ሕጉ ቀጥሎም አስር አለቃ ይመር የበላይ ኃላፊዎቹን ሻምበል ከፈተንና ሻለቃ እንግዳን በሌሎች ፖሊሶች ፊት ተሳድቧል። ለምን? ምን ብሎስ ነው የተሳደበው? ምስክሮች እንደሰጡት ቃል አስር አለቃ ይመር ከላይ ከተጠቀሱት መኮንኖች ጋር እሰጥ አገባ ውስጥ ገብቶ ሊበራል ቦቅቧቆች ብሎ ከመሳደቡም በላይ ገራፊዎችን ስራ የሚያስፈታ አብዮት መቀልበስ አለበት በማለት አውጇል። ይህ እንግዲህ የአስር አለቃ ይመርን የኋላ ታሪክ ባናውቅ ኖሮ በተናገረው ሰው ላይ ቅጽበታዊ ሞት የሚያስከትል ህዝብን የሚያነሳሳ ንግግር ነው። ለምንድን ነው እንዲህ ያለ ንግግር የተናገረው? ምክንያቱም ታላቁ አብዮት ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ የተከሰሱበትን ወንጀል የሚያምኑ 30 እስረኞች ሳምንታዊ ድርሻውን ማሟላት ባለመቻሉ ነው። ሁላችንም እንደምናውቀው አመታዊውን የአመቱ ምርጥ ህዝባዊ ገራፊ ውድድር ሲያሸንፉ የቆዩት 50 አለቃ ተሾመና 10 አለቃ ይመር ናቸው። አስር አለቃውም ውጤቱን ወደ 42 ማለትም ከአምሳ አለቃው በስድስት ጭማሪ ከፍ በማድረግ በአሁኑ ዓመት ውድድር ለማሸነፍ እያሰበ ነበር። ይህም በመላው ኢትዮጵያ አዲስ ክብረ ወሰን ይሆናል ማለት ነው። አስር አለቃው ስለ እስረኞች እጥረት አቤቱታ ባቀረበበት ጊዜም በወቅቱ የነበረውን ሁኔታዎች መረጋጋት ምክንያት በማድረግ እንኳን ተጨማሪ 12 ይቀርና የራሱን ሳምንታዊ ድርሻ እንኳን ሊያሟሉለት እንደማይችሉ አስረድተውታል። እንግዲህ በዚህ ወቅት ነው አስር አለቃ ብው ብሎ የተናገራቸውን መርዘኛ ቃላት የተጠቀመው። በተጨማሪም ምንም እንኳ የሰራውን ወንጀል አለመናዘዝ በሕግ የሚያስቀጣ መሆኑንና በመንግስት የተመሰረተ ክስን መቃወም ጸረ አብዮተኛ መናፍቅነት መሆኑን ጠንቅቆ ያወቀ ቢሆንም በፍጹም ችኮነት ጥፋተኛ መሆኑን ተቃውሟል። አምሳ አለቃ ተሾመ ከባድ ምርመራ በሚያደርግበትም ወቅት ስልቶቹን እንዲያሻሽል እየተሳለቀበት በጣት የሚቆጠሩ ቀኖች ናቸው የቀሩህ፣ ለምን ጡረታ አትወጣም? እስካሁን የእስራኤሎችን ስልት ነው የምትጠቀመው? ከምስራቅ ጀርመን ቴክኒክ ይህን ብቻ ነው የምታውቀው? የሚሉ ቅስም ሰባሪ ቃላቶች እያሽጎደጎደበት ያለማቋረጥ ሲተነኩሰው ነበር። ስሜቱ ምንም በማይነካውና መንበርከክ ሲኖርበት የማይንበረከከው አስር አለቃ ምክንያት ትዕግስተኛው አምሳ አለቃ ጭንቅላቱ ለጥቂት ሊነካ ነበር። ይሄ ሁሉ ሲጀማመር አቃቤ ሕግ የቅጣት ማቃለያ ሐሳቦችን ሁሉ ከግምት ውስጥ እንዳያስገባ ይገፋፋዋል። አቃቤ ሕጉ ተቀመጠ። ይህን ሁሉ ጊዜ ተከሳሹ ሐሳብህ ይገባኛል የሚል አይነት መረዳቱን የሚያንጸባርቅ ፈገግታ እያሳየ ነበር። መቶ አለቃ አራርሶ ተነሳ። አስራለቃይ መረን ራሱን ወደ መስከር መስሚያው መድረክ ለጣራ ወዳለው አለ። ዳኛው ራሱን በመነቅነት ስምነቱን አሳየና የብረት ቤቱ በተጠቀ ፖሊስ ተከፈተ። አስራለቃይ መር ወደ መስከሮች መቀመጫ በማናለብኝነት እየተራመደ ሄዶ ተቀመጠ። በእውነት ለመመስከር የሚደረግ ቃለ መሐላ የለም። ማንም ሰው ቢሆን አእምሮ ጤነኛ ከሆነ ድረስ ራሱን ለማዳን መዋሸቱ እንደማይቀርና መዋሸትም እንደሚኖርበት ለሚታመን እንደዚህ ያለ ስነ ስርዓት የጊዜ ብክነት እንደሆነ ሁሉም ሰው ተስማምቷል። አስራለቃይ መር ተከላካይ ጠበቃው ጀመረ። በአቃቤ ሕጉ የተሰነዘሩብህን ውንጀላዎች አዳምጠሃል። ወታደር ለወታደር አብዮቱ ለስራህ የከፈልከው መስዋዕትነት እንደማይዘነጋው ላረጋግጥልህ እወዳለሁ። የጉዳዩን ትክክለኛ ሁኔታ ለችሎቱ ለማስረዳት አንዳንድ ጥያቄዎችን ልጠይቅህ። ሙያህን የጀመርከው መቼና በምን አይነት ሁኔታ ውስጥ ነው? የግራፊክነት ሙያዬን የጀመርኩት በድሮ ስርዓት ከአንድ 15 ዓመት በፊት ነው። የአስራ አለቃው ድምፅ ከፍ ያለ ባይሆንም የገጠሬ አይነት የቅጥነት ቃና ነበረው። በወቅቱ በርካታ ፖሊሶች በዚህ ስራ ውስጥ ነበሩ። ነገር ግን እውነተኛ ባለሙያዎች ሊባሉ የሚችሉት ጥቂት ነበሩ። ለዚያ ነው በዚያ ዘመን አካላቸው የጎደለና ሰውነታቸው የተቆራረጠ ነገር ግን ለመናዘዝ ፈቃደኛ ያልነበሩ እስረኞች በብዛት ይታዩ የነበረው። በሌላ አነጋገር ትክክለኛ ያልሆኑ ድብደባዎችም ተደርገው ውጤታቸው እጅግ አናሳ ነበር። በዚያን ሰዓት ፍርድ ቤቶች ልል ቢሆኑና በክርክር ስነ ስርዓቶች ላይ ብቻ ቢያተኩሩ ኖሮ በርካታ ወንጀለኞች ነፃ ይለቀቁ ነበር። የግርፋት ስልቶችህን ለማሻሻል እድል አግኝተህ ነበር? እንግዲህ እስራኤላውያንና አሜሪካውያን አስተማሪዎች ነበሩን። በእውነቱ እስራኤሎቹ የተሻሉ ባለሙያዎችና በበቂ ሁኔታ ጨካኞች ስለነበሩ እኔ እነሱን መርጣለሁ። አሜሪካኖቹ በብዛት ማሽኖችንና ስነ ልቦና የሚሉትን ነገር ይጠቀማሉ። እንደዚያም ሆኖ እንኳን ከኛ ጋር ሲወዳደሩ ሁለቱም ትንሽ ፈሪዎች ነበሩ። የሰጡን ትምህርት እጅግ ጠቃሚ ነበር። ነገር ግን የሚያስፈልገንን ያህል የተግባር ልምምድ ልናገኝ አልቻልንም ነበር። የድሮ ስርዓት ልፍስፍስ ነበር። ያ ንጉሱ የሚከተለው ከፋፍለ ግዛው የሚለው ፖሊሲ አሁን ከምንከተለውና ከትክክለኛው ጨፍልቀ ግዛ ከሚለው ፖሊሲ ጋር ይጣረሳል። ተከላካይ ጠበቃው በመቀጠል በአብዮቱ ምክንያት የስራ ሁኔታ ተሻሽሏል? በአስደናቂ ሁኔታ አለ አስራለቃይ መር አይኖቹ በፈገግታ እያበሩ። በድሮ ጊዜ የምንጠቀመው የተወሰኑ ተማሪዎችን፣ የተገንጣይ ደጋፊዎችን፣ የተወነጀሉበትን መፈንቅለ መንግስት አቅደው እንኳን ሳይጨርሱ የተያዙ የዞረባቸው መኮንኖችን ነበር። ምንም ፈታኝ ነገር አልነበረው። ተማሪዎቹ ንጉሱ ላይ ያላቸውን ተቃውሞ በፈቃደኝነት ስላመኑ ግርፋትን የተጠቀምነው ወደፊት ሊፈጽሙ የሚችሉ ተመሳሳይ ተግባሮችን ለማክሸፍ ነበር። መኮንኖቹ ወይም መፈንቅለ መንግስት ፈጻሚዎቹ ወንጀለኛነታቸውን የሚያረጋግጥ በርካታ ማስረጃ በየቦታው ይተዉ ስለነበረ ተጨማሪ ማስረጃ ለመቆፈር ሲባል ግርፋትን መጠቀም አላስፈላጊ ነበር። የተገንጣዮቹ ደጋፊዎችም ተመሳሳይ ነበሩ። ግርፋት የሚገባውን ውዳሴ ያገኘባቸውንና እስረኞችን ጥፋታቸው እንዲያምኑ ያንበረክኩባቸው ሁለት ወይም ሶስት ሁኔታዎችን አስታውሳለሁ። ነገር ግን እንዲህ አይነት ጊዜያት የደሃ ወጥ ውስጥ ስጋ የማግኘት ያህል ብርቅ ነበሩ። ከአብዮቱ በኋላ መቶ አለቃ ራርሶ ጠየቀ። ነገሮች ተቀየሩ። ስርዓቱ ያንድን ባለሙያ ገራፊ አይኖች በኩራት እንባ የሚሞላ አይነት ሆነ። በየአቅጣጫው ጠላቶች በየአይነቱ ትልቅና ትንሽ፣ ወጣትና ሽማግሌ፣ ወንድ ሴት፣ ከተሜ ጥሬ ገበሬ፣ ከሁሉም አይነት የኑሮ ሁኔታና መደቦች የመጡ ጠላቶች ነበሩ። በህይወት የመቆየትና የጊዜ ጥያቄ ነበር። በቅጽበት አንበረከኳቸው። ይህ ነበር ስንጠብቀው የቆየነው ትዕዛዝ። ግርፋት እንደ እምነት ቃል ማወጣጫ መሳሪያ ከሽብር ራዕዩ ጋር ተዳመረ። ስራ እጅግ በዝቶብን ነበር። በዚህ ጥንቃቄ በሚያስፈልገው ወቅት ነው እንግዲህ እንደኔ ያሉ እውነተኛ ባለሙያዎች በሚፈለገው አይነት ጥብቅ ጭካኔ ጎልተው ማንጸባረቅ የቻሉት። ሶሻሊስታዊ የውድድር ስሜት ለመፍጠርም የኮታ አሰራርና ዓመታዊ ሽልማቱን አቋቋም። በቀን 4 አናርኪስቶችን ማናዘዝ ይቻላል። ልምዶቻችንንም በማጠናቀር ላይበገርነት ነጥብ በመስጠት ሳይንሳዊ መደምደሚያዎች ላይ ደረስ። መናዘዝ ነፍሳቸውን እምነታቸውን አጠቃላይ ተፈጥሯቸውን መካድ መስሎ ስለሚሰማቸው ባይበገሪነት ደረጃ ከላይ የሚገኙ አናርኪስቶች ናቸው። ይህም በገራቢዎች ዘንድ እጅግ ከፍተኛ ዋጋ ያላቸው ሙያዊ ግብአቶች ስላደረጋቸው የምንችለውን ያህል በርካታ አናርኪስቶች እንዲመደቡልን ፉክክር ጀመርን። በእውነቱ የእስረኞች እጥረት አልነበረም። ፊውዳሎች፣ አናርኪስቶች፣ ተገንጣዮች፣ ሲያዮች፣ አሻጥረኞች፣ ጸረ ህዝብ ባለሹቆች፣ ጸረ አብዮት ዱርዬዎች፣ ተሸናፊዎች፣ ትሮትስካይቶች፣ የአረብ የነዳጅ ዶላር ቢሮክራቶች፣ ገብጋባ ገበሬዎች፣ ወዘተ ወዘተ የፈለግነውን መምረጥ እንችል ነበር። ደግሞም የጊዜ ጫና መኖሩ የበለጠ አጓጊ አድርጎት ነበር። በዚህ ታሪካዊ ወቅት የምተኛው እዚያው ጣቢያው ነበር። ለወራት ወደ ቤቴ ሄጄ አላውቅም ነበር። አብዮቱ ሙያህን ወደሚገባው ከፍታ አድርሶታል። አንተም በሚገባ አገልግለሃል። መስዋዕት ቀራርሶ በታላቅ ስሜታዊነት ደነፋ። በአጠቃላይ ምን ያህል ውጤታማ እንደነበር ልትነግረን ትችላለህ? ውጤታማ ነበር፣ ገራፊው በቁርጠኝነት መለሰ። ታስታውሳለህ፣ አዲስ ዘመን ነበር። አብዮቱ ገና እንጭጭ ነበር። እናም ህዝቡ በደፈናው ይቃወመው ነበር። አብዮቱን ከመላው ህዝብ መጠበቅ ቀላል ስራ አልነበረም። ደባዎች መጋለጥ ነበረባቸው። መጠነ ሰፊ ሽብር መካሄድ ነበረበት። ሴራዎች በግራና በቀኝ ይወጠኑ ነበር። በርካታ አይነት ሻጥር በዝቶ ነበር። የውጭ ጠላት ድንበር ላይ እያጠቃን ነበር። አብዮቱ ባጠፋው ማጥቃት ነበረበት። ቅስመታዊ ያጠፋ ምላሽም ተሰጥቷል። መጠራጠር የለም፣ ምህረት የለም። እኛ ራሳችን እንቅልፍ የማጣትን ስቃይ እየተቋቋም 24 ሰዓት ነው የሰራነው። ተሸንፈን ብንተኛ ኖሮ ጸረ አብዮተኛው ድል ይቀዳጅ ነበር። ስለ ስኬትህ አንዳንድ ምሳሌዎች ልትሰጠን ትችላለህ? አለ መሳለቅ አራርሶ። እንግዲህ መቼም አገሪቱ እንዴት በዝናብ እጥረት ስትሰቃይ እንደተነበተች ታስታውሳላችሁ። የሆነ ተንኮል እንደሆነ ጠርጥረን ነበር። እግዚአብሔር ረግሞናል እያሉ ሲሰብኩ የነበሩ ቄሶች፣ በሌላ አነጋገር እግዚአብሔር መንግስታችንን ይቃወማል ሲሉ የነበሩ ታስረው ወደኛ መጥተው ነበር። በሁለት ሰዓት ውስጥ ሁሉም ቄሶች የአናርኪስቶች ደባ አካል እንደሆኑ ተናዘዙ። ይህን የእምነት ቃል ይዘን ቀደም ብለን ይዘናቸው የነበሩ ወደ 30 የሚሆኑ አናርኪስቶችን በጥያቄ ስናዋክባቸው ሁሉም የፓርቲያቸው ማዕከላዊ ኮሚቴ አባላት መሆናቸውን ተናዘዋል። ሁሉም አሁን የዝናቡ መቆም የፓርቲያቸው አሻጥር መሆኑን አጋልጠዋል። እጅግ የሚያስደንቅ ውጤት ነበርና አናርኪስቶቹ ለድርቁና ለግብርናው ቀውስ ተጠያቂ መሆናቸውን በመግለጽ ጋዜጦች ማውጣት ነበር። ከዚያ ደግሞ ታላቁ ሊቀመንበራችን ላይ የተቃጣው የነፍስ ግድያ ሙከራ ነበር። እጅግ ውጤታማ ከመሆናችን የተነሳ በሙከራው ወቅት እስር ቤት ውስጥ የነበሩ 15 አናርኪስቶች በዚያ አስፈሪ ተግባር ላይ ተሳታፊ እንደነበሩ አምነዋል። በመቀጠልም አንዳንድ የመንግስት ህንጻዎች ላይ ጉዳት ያደረሱ የቦምብ ፍንዳታዎች ነበሩ። እንደምታውቁት ተገንጣዮች ኃላፊነቱን ወስደዋል። ነገር ግን እኛ ሁሉም ቦምቡን ያጠመዱት እነሱ እንደሆኑ የተናዘዙ በርካታ አናርኪስቶችን፣ ፊውዳሎችንና በርበሬ ነጋዴዎችን ማንበርከክ ችለን ነበር። በተጨማሪም ጣና ሐይቅን ለመገንጠል የተደረገውን የሲአይኤ ደባና አባይ ወንዝን በመጠቀም የለሙን አፈራችንን መሸርሸር ለማባባስ በግብጾች የተሸረበውን ሴራ ለማጋለጥ ችለን ነበር። ሌሎችንም መጥቀስ እችላለሁ። የሚበቃ ይመስለኛል። ተከላካይ ጠበቃው አቋረጠው። ያናንተ የጀግንነት ስራ ከባድ ችግር ውስጥ እንገባ እንደነበረ ለሁላችንም ግልጽ ነው። ስለ ሙያዊ ስልቶችህ ማብራሪያ ልትሰጠን ትችላለህ? በደስታ። ግርፊያ ማለት ዝም ብሎ መደብደብ ብቻ አይደለም። በቅሎን ዝም ብለህ ልትቀጠቀጣት ትችላለህ፣ ግን ልታናግራት አትችልም። ግርፋት ውጤታማ እንዲሆን የሰው ልጅን ሰውነት ደካማ ጎኖች እና የምትገርፈውን ሰው ማንነት ማወቅ አለብህ። ደግሞም ግርፋት የሚያመጣቸውን ቁጥር የለሽ ውጤቶች ሁሉ ለመፈተሽ ዝግጁነት ሊኖርህ ይገባል። በፊት እስራኤላውያንና አሜሪካውያን አስተማሪዎች ነበሩን። አሁን ደግሞ ሩሲያውያን፣ ኩባውያን፣ የምስራቅ ጀርመናውያን መምህራን አሉን። በተጨማሪም የራሳችን ባህልና ታሪክ አለን። አባቶቻችን ከፍተኛ ዋጋ የሚሰጠው የሁከትና የብጥብጥ ውርስ ትተውልናል። ወፌላላ ስስ ብልቶችን በኤሌክትሪክ መጥበስ፣ በጥፍሮች ውስጥ መርፌ ማስገባት፣ ቆሻሻ ውሃ ውስጥ መስፈቅ፣ በተገራ የተጨማለቀ ጨርቅ አፍ ውስጥ መክተትና ሌሎችም ተመሳሳይ መንገዶች በድሮ ስርዓት ጊዜ አገልግሎት ላይ ይውሉ ነበር። አሁንም ጥቅም ላይ ይውላሉ፣ ነገር ግን በጣም ልልና ኋላ ቀር መንገዶች ናቸው። እስረኛውን እንቅልፍ መከልከልና እንደሚገረፍ ማስፈራራት እንደኔ ያማተር ስራዎች ናቸው። አብዮቱን ለመጠበቅ ያስቻሉን ውጤታማ መንገዶች ብዙ ናቸው። ስለዚህ የተወሰኑትን ብቻ ጠቅሳለሁ። በሴቶች ብልት ጠርሙስ አስገብቶ ወደ ውስጥ በርግጫ መምታት፣ የጋለ ብረት በፊንጢጣ ውስጥ ማስገባት፣ በክንድ ወይም በዳሌ አካባቢ የሚገኝ ቆዳን ደረጃ በደረጃ ቀስ ብሎ መላጥና የሚገረፈውን ዲቃላ የራሱን ስጋ ማብላት፣ የፈላ ዘይትና በጣም የቀዘቀዘ ውሃ ውስጥ በማስፈራረቅ መንከር፣ ወደ ሲኦል ጉዞ የምንለው ማለት ነው። በፊንሳ አፍንጫን መንቀል፣ ፕላስቲክ ሰርጀሪ የምንለው የእስረኛውን ብልት ቆርጦ በፊቱ ለእናቱ ማብላት። ይሄ መንገድ እጅግ ውጤታማ ከመሆኑ የተነሳ እናቶቹ ብዙውን ጊዜ ያብዱ ነበር። ያመረቀዘ ቁስል ላይ ጨው መነስነስና ሽንት መሽናት። አስትራል ቀይመር በሸቀጣ ሸቀጥ ሱቅ ውስጥ ያሉ ዕቃዎችን እንደሚጠቅ አይነት ነበር የሚናገረው። እነዚህንና ሌሎችንም ስልቶች አውቅ ነበር። ሆኖም ተቀጠጠኝ። ሌሎች ተመልካቾችም ይተቀጥጣቸዋል ብዬ አስቤ ነበር። ይሁን እንጂ ያለነው በድረ ሽብር ዘመኗ ኢትዮጵያ ውስጥ እንደመሆኑ ሰው ሁሉ ፊቱ ምንም ስሜት የማይነበብበትና ልክ አስተማሪያቸው በሩቅ አገሮች ስላሉ አስደናቂ ሁኔታዎች እንደሚተርክላቸው ተማሪዎች ፋንክሮ የሚከታተል ነበር። በእነዚህ ሁሉ ዓመታት ረስቶ ወስደህ ታውቃለህ? አስራ አለቃ ጠበቃው ጠየቀ። በእውነቱ ከጣቢያ ወጥቼ አላውቅም። በየሳምንቱ እሁድ ከአምሳ አለቃ ተሾመ ጋር በመሆን ልዩ የመዝናኛ ዝግጅት ነበረኝ። እሁድ የምናስተናግደው ከ16 ዓመት ዕድሜ በታች የነበሩ እስረኞችን ነው። ለማናዘዝ ቀላል የሆኑ ነገር ግን ለመቋቋም ሲሞክሩ በጣም የሚያስቁና የሚያዝናኑ ናቸው። ከጠየቅከኝ አይቀር በጣም ጥሩ፣ እውነትም ፈዋሽ የሆነ የእረፍት ጊዜ ነበር። ጠበቃው በመቀጠል ለአብዮቱ ያደረግከው ሁሉ በጭካኔ የተሞላና ኢሰብአዊ የሆነ ተግባር ነው የሚል ስሜት ተሰምቶ ያውቃል? እኔ ፈላስፋ አይደለሁም፣ ግን ጭካኔ ምንድን ነው? ጭካኔ ማለት በተራቀቀና በሚያሳምም መልኩ ልጅን መቅጣት ሲቻል በንዴት በጥፊ መምታት ማለት ነው። ጭካኔ ማለት ወንዶችን ወደ ለስላሳ ሴታሴት ፍጡራን የሚቀይር ለቀቀኝነት ማለት ነው። መንግስት መጠበቅ አለበት። ጥፋተኞች መቀጣት አለባቸው። ሴራዎችና ደባዎች መጨፍለቅ አለባቸው። እኛ በዚህ ውስጥ የራሳችንን ድርሻ እንወጣለን። ትክክል ነው፣ ሰዎች ነን፣ እንዲሁም ከሰዎች ጋር ነው የምንሰራው። የምንሰራው ስራ በሰው የተፈለሰፈ ብሎም ሰው ላይ የሚደረግ ነገር ነው። እኔ እዚህ ውስጥ ምንም ኢሰብአዊ ነገር አይታየኝም። ታሪካችን እንደሚያሳየው ብዙ ስቃይ የደረሰብን የምህረትና የሰብአዊነትን ጽንሰ ሐሳቦች ይዘን ባመነታንባቸው ጊዜያት ብቻ ነው። አጼ ቴዎድሮስ ይበልጥ ጨካኝ ቢሆኑ ኖሮ ኢትዮጵያን አንድ ማድረግና እንግሊዞቹንም ማሸነፍ ይችሉ ነበር። በትጋት ባንገርፍ ኖሮ በሴራ ተጥለቅልቀን ነበር። ግርፋትን ወደ ላቀ የአሸባሪ ደረጃ ባናደርሰው ኖሮ የተቆረጡ እጆችን በአስከሬን ላይ በምስማር መምታት ወይም የእስረኞችን አካላት በመቆራረጥ ለህዝብ ማሳየት ወደ መሳሰሉት አሰራሮች ባንዞር እኮ በሰፊው ህዝብ ልብ ውስጥ ሽብርን መዝራት አንችልም ነበር። ሩሲያዊው አስተማሪያችን እንደነገረን ጭካኔ የሚባለው ነገር ኢምፔሪያሊስቶች በእኛ ላይ የቃጡት ደባ ነው። ኩባዊው መምህራችንም እንዳለው ጭካኔ በራያችን ልናሸንፈው የሚገባ ነገር ነው። ምስራቅ ጀርመናዊ ኮሎኔል እንደሚለው እኛ የምንሰራው ስራ ሰብአዊ ሲሆን የጠላቶቻችን ስራ ደግሞ ፍጹም ኢሰብአዊ ነው። እኔም ከዚህ የተለየ አስቤ አላውቅም። ስራህ የቤተሰብ ህይወትህን አስተጓጉሎብሃል፣ የተገለልክ ይመስልሃል አለ ተከላካይ ጠበቃው። እኔ ጥሩ የሚከፈለኝ ከመንግስት አክብሮት የተሰጠኝ የተከበርኩ ዜጋ ነኝ። ከዚህ በላይ ምንም አልሻም። በእርግጥ ከባለቤቴ ጋር የማሳልፈው ብዙ ጊዜ የለኝም። እሷም ወደ ስራ ቦታ መምጣት አትወድም። ቢሆንም ስራዬ በጣም የሚያረካኝ በመሆኑ ሌላ አይነት የእርካታ ምንጮችን አጥብቄ አልፈለግኩም። በአቃቤ ህጉ ከተጠቀሱት ሁለቱ መኮንኖች ጋር እንዴትና ለምን እንደተጣላ ልትነግረን ትችላለህ? ተከላካይ ጠበቃው ጠየቀ። እኔ ሁልጊዜም መስጉን ፖሊስና የደህንነት መኮንን ነበርኩኝ። አንድም ቀን በስነ ምግባር ጉድለት ወይም ኃላፊዎችን ባለመታዘዝ ተከስሼ አላውቅም። በመሆኑም ከሻለቃ እንግዳና ከሻምበል ከሰተ ጋር ያጋጠመኝ ችግር እውነተኛ ማንነቴን አያንጸባርቅም። ችግሩ የጀመረው ዛሬ 6 ወር በፊት ነው። ማነቀው የቱ ጋር እንዳለ ባላውቅም ሳምንታዊ የስረኛ ድርሻችንን እያገኘን አለ መሆኑ ግልጽ ነበር። ከዚያም አልፎ የሚጣሉልን ምንም ጥቅም የሌላቸው በጥቁር ገበያ የሚነግዱ የቀበሌ አላፊዎች፣ ካንዳን ትራልክ ሰዎች ቢስቶች ጋር ከሚያስፈልገው በላይ የተወዳጁ ካድሬዎች፣ ሁለት ወይ 3 ኩንታል ትኳር ደብቀው ያከማቹ ባለሱቆች ምናምን ነበር። ተስፋ የሚያስቀሩ ሁኔታ ከመሆኑ የተነሳ እኔ ትግስተኛ ሰው ባልሆን ኖሮ ራሴን ለማጥፋት እንዳስብ እገፋፋ ነበር። እንደዚህ አይነት የማይረቡ እስረኞች መንፈሳቸው ተሰብሮ በፍርሃት ራሳቸውን ስተው በላያቸው ለሽንታቸውን እየሸኙ ወደኛ ነበር የሚመጡት። እነዚህ ለእንደኛ አይነቶቹ ባለሙያዎች ምን ያረጉልናል? እኛ የምንፈልገው ለክህሎታችን ፈታኝ የሆኑትን ግትሮችን ነው። በፍርሃት እየተንቀጠቀጡ የሚመጡትን አንፈልጋቸውም፣ ምክንያቱም እነሱን ማስፈራት የኛ ስራ ነው። ስለዚህ መንፈሳችን ወደ መሰበር ደረሰ። የሚመጣልን ጥሬቃ ችሎታችንን የሚፈትን ባለመሆኑ የመሻሻል እድል አልነበረንም። በመሆኑም አቤቱታ አቀረብኩ። እንደሚመስለኝ ለአመቱ ምርጥ ገራፊ ሽልማት በኃይለኛውና በመፎካከረው አምሳ አለቃ ተሾመም አቤቱታ አቀርቧል። ድሮ አሸናፊው 10 ተጨማሪ ግትርና ጋግርታ መስረኞች እንዲመራመርባቸው ይጨመሩለት ነበር። አሁን በግማሽ ቀንሷል። ቢሆንም አሁንም እጅግ የሚያጓጓ ሽልማት ነው። ሁለቱ መኮንኖች የአቤቱታዬን መነሻ ካለመረዳታቸውም በላይ ለመንግስት ያለኝን ታማኝነት አጠያቂ የሚያደርጉ ተንኳሽ ቃላትንም ተናግረዋል። ሻለቃው እስረኞች እየተለቀቁና አዲስ የሚታሰሩትን ቁጥራቸው እየቀነሰ ስለሆነ አቤቱታህን ለታላቁ ሊቀመንበር በቀጥታ አቅርብ አለኝ። ሻምበል ደግሞ አብዮቱ በአሁኑ ወቅት በርካታ ጠላቶች የሉትም፣ በመሆኑም ተጨማሪ እስረኞች ይሰጡኝ ብሎ መጠየቅ የአብዮቱን ድልና የፈጠረውን መረጋጋት መጠራጠር ነው አለኝ። ለተሰማኝ ስሜት፣ ለስነ ምግባሬና አብዮቱን ያለማቋረጥ ለማገልገል ለነበረኝ ፍላጎት ግድ የለሽ ነበሩ። በጣም ተናድጄ የጠላት እጥረት ያለበት አብዮት መቀልበስ አለበት በማለት በድንፋታ ተናግሬያለሁ። አብዮታችን እንደዚያ ነው ብዬ አላምንም። ታላቁ ሊቀመንበር አንድ ጊዜ እንደተናገሩት አሁንም በርካታ ጠላቶች አሉን። ማድረግ ያለብን የገቡበት ገብተን በጠቅላላ አፍረን ማምጣት ብቻ ነው። ከዚህ በፊት ታስረው የነበሩና የተለቀቁ አናርኪስቶችንም እንደገና በማሰር ዳግም መጠቀም ይቻላል። ብዙ ነገሮች ማድረግ ይቻላል። ለዚህም ነው እስር ቤቶችን እና ወህኒ ቤቶችን ጣራ ድረስ በእስረኞች ለመሙላት ያለው ስንፍና ለማብራራት ልቀተኝነትና ፍራቻን በመጥቀስ ጭምር የተናገርኩት። ሰው አስቀይሜ ያለው በጭራሽ አይመስለኝም። ከመታሰሬ በፊት በነበረው አንድ ወር ቀድሞ የነበረኝን ድርሻ ማሟላት አልቻልኩም። ይባስ ብሎም አንድም የኔን ብቃትና ችሎታ የሚመጥን እስረኛ አላገኘሁም። ምን ተሰጠኝ? ተማሪዎቻችን አንዱ ጋር በህልሟ ወሲብ እንደፈጸመች ያመነች ሴት፣ ይህ ሁሉ ጊዜ በድብቅ ቄስ የነበረ መሆኑን ለመናዘዝ በመቻሉ ደስተኛነቱን ሲገልጽ የነበረ ካድሬ፣ የደበቀው የክብሪት ክምችት የተያዘበት ነጋዴ፣ በህዝብ ሽንት ቤት ውስጥ የተጻፈ ጸረ መንግስት ጽሑፍ አንብቦ መሳቁን ያመነ ተማሪ፣ ታፍሶ ሚሊሻ ውስጥ የገባ ልጁ እንዲመለስለት የጠየቀ አባት፣ ወዘተ። የማይረባ ነገር ብቻ ነበር። ሊያሳብደን የሚችል ነገር ነው። ይፈረድብኛል? አይኖቹን ወደ ዳኛው በማዞር በማስተዛዘን ጠየቀ። ዳኛ ይተንፍሱም የተረዳውና ያዘነለት ይመስል ነበር። አደገኛ ምልክት ግን ምንም ቢሆን የበላይ መኮንኖችን እንድትሳደብ ሊፈቀድልህ አይገባም ሲል ጮክ ብሎ ተናገረ ዳኛው። አልተሳደብኩም ክቡር የዕጣ ፈንታችን ዳኛ ሲል ተከሳሹ የግርፋት ሰለባዎቹ በእርግጠኝነት ሰምተውት በማያውቁት የድምፅ ቃና አለቃቀሰ። የነበረውን አጠቃላይ አስጨናቂ ሁኔታን የገለጽኩት፣ የእስር ሁኔታውን መላላት ሌላ ምን ይሉታል? ቃላት አጠቃቀም ላይ ብዙም ጎበዝ አይደለሁም። ስትንተባተብ አልሰማሁህም። ዳኛው አጸፋውን መለሰ። አምሳ አለቃ ተሾመንስ እንዴት ሞራሉን ለመንካት ደፈርክ? ክቡር ዳኛ፣ የባልደረባዬን ሞራል አልነካውም አለ አስር አለቃው። እሱም እንደኔ ባለሙያ ገራፊ ነው። ሁላችንም ምንም ሞራል የለንም። እኔን ሊያንበረክክ የሚችልባቸው የተራቀቁ ስልቶች ስላነሱት ተበሳጭቶ ነው። ተሳልቄበታለሁ። ይህንንም በጣም ወዶታል፣ ምክንያቱም የራሱን ክብረ ወሰን እንዲሰብር ስላነሳሳሁት ራሱን እንዲያሸንፍ ስላረኩት። በእውነቱ በጣም ወዶት ነበር። ብስጭቱ የመጣው ያጠራቀመው ቴክኒክ ሁሉ እኔን ለማንበርከክ በቂ ሊሆን እንደማይችል በማወቁ ነው። ለዚህ ተጠያቂው እኔ ነኝ። እንዲያውም አምሳ አለቃውን ያሉበትን ድክመቶች በማመላከቴና ከአብዮቱ የበለጠ ትምህርት እንዲያገኝ መንፈሱን ስለቀሰቀስኩለት ልበረታታ ይገባኛል። ዳኛው በጉዳዩ የተስማማ አይመስልም። ተከላካይ ተበቃው ለመናገር ተነሳ። አስተራለቃይ ማሬ ተናገረውን እውነቱንና እውነቱን ብቻ ነው የሚጠቀማቸው ካላት ትንሽ የሚያበታቹም ቢሆኑ ምክንያቱ አብዮቱንና ላብዮቱ የሚሰጣውን አገልግሎት ከምንም ነገር ስለሚያስቀድም ነው። በባለሙያ አጆቹ ውስጥ ያለፉ ቁጥር ስፍር የሌላቸው ስረኞች አሁን ምርጥ ዜጎች መሆናቸው እየተረጋገጠ ነው። ከቀድሞ ስረኞች ያድናቆት ደብዳቤዎች ይደርሰዋል። እስካሁን ድረስ እምነት የለሽ የነበርኩ መሆኔን ስላሳየኸኝ አመሰግናለሁ ሲል አንድ ቄስ ጽፎለታል። ለመራመድ ሁለት እግር እንደሚያስፈልገኝ ስላረጋገጥክልኝ አመሰግናለሁ ሲል እግሩ የተቆረጠ ሰው ጽፎለታል። የራሴን ስጋ እያበላህና የራሴን ደም እያጠጣ በእስር ቤት ውስጥ ከረሃብና ቀጥም ያዳንከኝን ፈጽሞ አረሳውም ሲል ሌላው ጽፎለታል። ምስጋና ላንተ ይሁን፣ ከእንግዲህ የትምክተኛ ወንዶች መጫወቻ አልሆንም ስትል ጠርሙስ በብልቷ የተመታባት ሴት ጽፋለታለች። ምስጋና ይግባህና ከእንግዲህ የምጨነቅላቸው ሁለት ልጆች የሉኝም ስትል ሁለት ወንድ ልጆቿ ያስተራረቀውን እንክብካቤ በህይወት ማለፍ ባለመቻላቸው ሁለታዋን ያረሳችና ጽፋለታለች። በየሳምንቱ በርካታ ደብዳቤዎች ይመጡለታል። ይህ ሰው የብረት ቤት ውስጥ ሊቀመጥና ሊወገድ ይገባዋል? እኔ አይገባውም እላለሁ። በእርግጠኝነት ክቡር ዳኛ ከኔ ጋር ይስማማሉ። ተቃውሞ አለኝ ክቡር ዳኛ፣ አቃቤ ህጉ ጮኸ። ህግ ህግ ነው፣ እናም ተግባራዊ መደረግ አለበት። አስተራለቃው ትንሽም ቢሆን እጁ ላይ በነበረው መርካት ነበረበት። እሱ ማን ነውና ነው አቤቱታ የሚያቀርበው? ማን ስለሆነ ነው ይጨመርልኝ የሚለው? ይህ አይነት አስተሳሰብ አይደለም እንዴ ሰራተኞች የደሞዝ ጭማሪ እንዲጠይቁ የሚያነሳሳቸው? ምርጥ የሶሻሊስት የኢትዮጵያ ዜጎች ባላቸው ነገር ብቻ መርካት አለባቸው። ተጨማሪ ነገር መጠየቅ፣ ተጨማሪ ነገር መፈለግ ለምንም አይነት ምክንያት ቢሆን ጸረ አብዮታዊነት ነው። የበለጠ ማጣትን መፈለግ፣ የበለጠ ለመስተቃየት መፈለግ፣ ጉስቁልናን፣ ድህነትን መሻር፣ ይህ የበለጠ የሚደነቅ የበለጠ ለእውነታ የቀረበ በመሆኑም የበለጠ አብዮታዊነት ነው። ተከሳሹ ይህን ሁሉ ተቃርኗል። የበላይ ኃላፊዎቹን ተሳድቧል፣ እንዲሁም ሌሎቹን የጠቀስኳቸውን ወንጀሎች ፈጽሟል። ሊቀጣ ይገባዋል። እስማማለሁ አለ ዳኛው። ነገር ግን የጠባይ ማረሚያ የጉልበት ስራ ትክክለኛው ቅጣት አይደለም። ተከሳሹ ወደ ቀድሞ የሥራ ገበታው እንዲመለስ፣ ነገር ግን ለሚቀጥሉት 5 ዓመታት ከመታሰሩ በፊት የነበረው ድርሻ በግማሽ ተቀንሶ እንዲሰጠው ፈርጀበታለሁ። በተጨማሪም የ50 አለቃ ተሾመ ድርሻ ለሚቀጥሉት 5 ዓመታት አሁን ካለው በግማሽ እጥፍ ተጨምሮ እንዲሰጠው። ተከሳሹ ጮኸ። ክቡር ዳኛ ለምን አይገሉኝም? እንባ በግንጮቹ እየወረደ ነበር። እብደት የጀማመረው መሰለ። ቢያንስ የነበረኝን የማትረባ ድርሻ ይስጡኝ ሲል ለመነ። አይሆንም ሲል ዳኛው በማያዳግምና ይመርን ስለገዛ ሙያው የሚያስተምረው ብዙ ነገር እንዳለ በሚያረጋግጥ ድምፅ ተናገረ። ተከሳሹ ወደ ብረት ቤቱም እየተመለሰ እየጮኸ ነበር። ድርሻዬን ድርሻዬን፣ ቢያንስ የተሾመን ድርሻ እንደነበረው አድርጉት። ለ15 ዓመት አገልግሎት የሚከፈለኝ ይህ ነው። በችሎቱ ውስጥ ትርምስ ተፈጠረ። እስረኛው ሲያለቅስና ሲለምን፣ ዳኛውም አይሆንም ማለቱን ቀጥሏል። በመጨረሻም ይመር ከችሎቱ እንዲወጣ ተደረገ፣ መንፈሱ ተሰብሮ። በኢትዮጵያውያን ዘንድ እንደሚባለው ሁሉም የየራሱ መቅለላ አለው። ከተመልካቹ መካከል የነበሩ አንዳንድ ሰዎች ለአስተራለቃ ይመር እንዳዘኑለት ብነግራችሁ ስንሰቃይ ደስ የሚለን ሰዎች እንደመሆናችን የሚደርስብን ስቃይ ሁሉ ይገባናል ብላችሁ ትደመድሙ ይሆን? Thank you.
ሀዘንተኛ እናቴ። ሀዘንተኛ እናቴ ሀዘንሽ ቢበዛ መልከሽ ጠቆረብኝ ሆነብኝ ቅርዛዛ። ምንም ቤተሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸለባ። ዳግመኛ እንድትመጪ ይታየኛል እኔ ለልቤ ደስታ ሐሴት ለዘመኔ። እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ። መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ። ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ። ያንጎልሽ ነፃነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ። ስንቱ ነገር ቀረ ፈጥኖ ተደምስሶ በአንቺ መልክ አጊጦ ውበትሽን ለብሶ። ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ። እኔንም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን። ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ። ከቷልሻም እኔ ሰነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ። የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ። ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል። በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ። መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ። ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ። ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ። ቁጥራቸው እጅግ ነው እልቆ መሳፍርት ወሰን ዲካ የለው እስከ ምጽአት። ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ። ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና። ሀዘንተኛ እናቴ ምንኛ ይጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት። ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ። ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን። ትካዜሽ ወጨፎ ሰቀቀንሽ ጭፍና ተረጠጠው ልቤን አደረገው መና። እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ። ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልም። ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ። ስንዴ በመሬት ውስጥ ተዘርታ በስሳ ብዙ ታፈራለች ሙታ ስትነሳ። ቢሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው። ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ። ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ። የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ። ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ። ምን የወላድ መሃን አሁን ብትሆኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ መኚ። ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ። ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና። ይህን መልአክ ትላከኝ እንድነገር ላንቺ እናታችን የኛ እንድትበረቺ አትዘንናቲ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምትክ የኔን ስም የሚፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑራኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትንሙን ማቃኛ ይጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ሀቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
እጽፈው ነበረ አምሮን ጨምቄ እከትበው ነበረ ግራ ቀኝ አይቼ ቁልቁለት ወርጄ ዳገትም ወጥቼ ነግራቸው ነበር ለነርቦቼ ሁሉ ደከመኝ ሳይሉ ነቅተው እንዲቆሙ እፈልመው ነበር ሽልብታንም ሳላይ እንቅልፍንም ትቼ እሞግተው ነበር በአእምሮ መድረክ በእውቀት ገበያ አሰራጨው ነበር በውስጤ ያለውን ለጋራ የሚበጭ በውስጤ ታፍኖ ከኔ ጋር መሽጎ የሚቃጠለውን እጠግነው ነበር የሰለሰለውን አቃናው ነበር የተጣመመውን ታዲያ ምን ያደርጋል ወገኔ ለፍልሶ ላይታችሁ ተናግቶ ቁንጮ እንደሌለው ቤት ቀጣም ባሩ ጠፍቶ የት ላይ ይፍሰስ ቀለም የት ጋ ይቁም ብዕር የአገሬም መሬት እጅጉን ተዋስቶ ጠንክሮ ከመቆም ረግረግ መሆን መርጦ የት ጋ ቆሜ ልጻፍ ከማንስ ጋር ልምከር ሰው አውቆ ከተኛ መሬቱ አይናገር ልቁምብህ ስለው ረግረጉ እየከዳ ወለላው እያለ ድፍርሱ ተቀዳ ዘርቶም ማያፈራ አዋቂ ነኝ ባዩ ይሁዳው ተባስቶ እመራለው ሲለን ከሃዲው ላይ ወጥቶ ከቀናትም መሃል የስላሴን መርጦ ተባረኩ ይላል ያሻውን ወር ጠርቶ جگننت یمایوگ یک هدت قنچو لطاقل نو الال جرارون چبتو زور بلی لون بر تاریکون تنتنیه تلکون چمر لدبابای بیه یالوانون هم کن یلی لون اللین ایالت یقرار را مچه زل لون بر اونتو سایوتا هونیتاو سایتار را تا دیا منی ادر گلار ماچولت لسو یال لبت اندالله و جنبرون ارسو یه با ارتل اکو یه تشکمون لمن که چل سانتیم گلو یاد درهون کونه تنیات آگای ملیت که قاتو مسو عالت کفایون مایت که تسانو اگر مالتی اکم فتسامیو وردت نو اگر مالتی اکم فتسامیو وردت نو من ارگیل صاف من بیل ناگر تدراشتو ساینور تو اکرو سای گنج بوتا بوتا ایزو درشاون سا درگ من بیل منو تاگای لین سلالین زاریان دوناو دش نگلیل املاکی کال کدانون ماک یمم سلعاکی اندگ اوز مریت سیرم توت ست امیل یول آوائی منگا مور ننی یال بیتم سیاوگا اگر نهزبو اجگون تگود دا ببادان سیرا بوی یعنی منگا تاریک یسر راون انتوی قومون اگر هزبی بلو بفیتی امسعون فدنا مكرا يتقبلون بزباوي فكر تقاتلو ياللون يكننونا يابشاقطو اگر مودد كاله لوقاو نغرون اندزي كهونا تبشاقطو تغل تقلفو منور بوياني قمر كسو غيروطو السل لما شنف يوهالا وهالا بسو لما كبر یه چه اتاو زمن عبد که کتمه یه چیف یه هزبن بدم سمن فگو این عبستره لالا پروگرام چین بزیو ایتنا که کال ایننو پروگرام نگتواز که اندس که سست اندیون که تا بوالا که تا بات سرطنی سات بدیگ جامی ناستم مالن لنام شو موسیقی